ya quedó mal. ትግራይ ክልል ውስጥ የተከሰተውን ሰብአዊ ቀውስ ለማስተካከልና በአጠቃላይ የኢትዮጵያን ችግር ለመፍታት የመንግስትን ቁርጥ ውሳኔ እንደሚፈልግ ሁለት የተፎካካሪ ፓርቲዎች ራስ ፈጻሚ አመራር አባላት ለጥያቄዎቻችሁ መልስ ሲሰጡ ተናግረዋል። አቶ ጊዳና መድህን የትግራይ ዲሞክራሲያዊ ፓርቲ ትዴፓ ራስ ፈጻሚ አባልና ዋና ጸሐፊ እንዲሁም በትግራይ ክልል ጊዜያዊ አስተዳደር የውሃ ቢሮ ምክትል ኃላፊ ሆነው ሰርተዋል። አቶ ተክሌ በቀለ ደግሞ የኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የስራ አስፈጻሚ ኮሚቴ አባል ናቸው። ሁለቱም እንግዶቻችን በቅርቡ ወደ ትግራይ ክልል ተጉዘው የየራሳቸውን ግምገማ ይዘው መመለሳቸውን ይናገራሉ። ከአድማጮች የተነሱ ጥያቄዎችን ይዛ ሁለቱን እንግዶች ያነጋገረችው ሲዮን ግርማ ነች። ወደ ውይይቱ እንለፍ።
ሁለታችሁም በትግራይ ክልል ተጉዛችሁ በዛ ያለው ሁኔታ እንደገመገማችሁ በመግለጽ ለእናንተ ጥያቄ ያላችሁ አድማጮች ጥያቄያቸውን እንዲልኩ ነው የጠየቅነው። በዛ መሰረት በጽሁፍ በኢሜይላችንና ጥያቄ ባቀረብንበት የፌስቡክ ገጻችንም ላይ የተወሰኑ ጥያቄዎች መተውልናል እና በቀጥታ ወደ ጥያቄዎቹ ነው የማልፈው። የመጀመሪያ ጥያቄ በኢሜይል የደረሰን ጥያቄ ነው። የኔ አንተ አለህኝ አዲስ አበባ የላኩልን ጥያቄ ነው። ለሁለታችሁም እንደ ኃላፊነታችሁ ያቀረቡት ጥያቄ ነው። ጥያቄዎቹ ትንሽ በርከት ይላሉ። ለአንብባቸውና ተራ በተራ ተመልሷቸዋላችሁ። የመጀመሪያው ጥያቄ ለትግራይ ተወካይ ይላል። አሁን በተጨባጭ መሬት ላይ ያለው ሁኔታ እንዴት ነው? በተለይ በወጣቱና በሴቶች ላይ ይፈጸማል የሚባለው ጥቃትና ጉዳት፣ አሁን ያለው ጊዜያዊ አስተዳደር ተግባብቶ ስራዎችን ከመፈጸምና ተግባራዊ ከማድረግና ከመግባባት አንጻር ምን ይመስላል? ካጎራባች አካባቢዎች ጋር ያለው ትብብርና መቀራረብ፣ አብሮ መስራትና መተባበር ምን ይመስላል? የክልሉ አጠቃላይ የድጋፍና የእርዳታ ስርጭት እንዲሁም ኤርትራ ወታደር አለ ስለሚባለውና ስለሚያደርሰው ጉዳት ምን ትላላችሁ ይላል። ለኢዜማም ተከታይ ጥያቄ ያላችሁ አቶ አለህኝ ግን እስቲ መጀመሪያ ይሄንን ጥያቄ ሁለታችሁም እንደ ጥያቄዎቹ ብትመልሱልን ካቶ ጊደናል ጀምር።
እሺ አመሰግናለሁ። አቶ የናንተ ያቀረባችሁ በጣም ጥሩ ጥያቄዎች ናቸው። እንግዲህ ሁኔታው ያው እንደምታውቀው ጥቅምት 24 ካጋጠመው ችግር በኋላ በተለይ መከላከያ ሰራዊታችን ላይ ከተወሰደው ጥቃት በኋላ ፌደራል መንግስትም ያው ህግ ማስከበር ነበረበትና እንግዲህ የተሄደው ነገር ሁላችንም እናውቀው ነው። ከዚህ በኋላ እንግዲህ ጦርነት እንደሚታወቀው ጎጂ ነው፣ በጣም አውዳሚ ነው። ስለዚህ ትግራይ ውስጥ ያጋጠመው ነገር ሁኔታው በጣም ክልሉ በጣም በጦርነት የተጎዳ ህዝቡም በአብዛኛው የተፈናቀለበት እንዲሁም ሌሎች ጥቃቶች የደረሱበት ሁኔታ ነበረ። መሰረተ ልማቱ ስልኩንም መብራቱንም ጨምሮ ሌሎች ነገሮችን በጣም ከፍተኛ ጉዳት ላይ ነበረ። ስለዚህ ሁላችንም እኔም አቶ ተክሌም ወደ ትግራይ ቀጣስ መጀመሪያ አካባቢ መቀሌ ከተያዙ በኋላ ሄደን እንዳየነው ይህንም የተገነዘብ ነው። ከዛ የሆነው ሁኔታ በተለይ የጊዜያዊ መስተዳደር አባላት በተለይ አምስት ሰዎች ደቡብን ጨምሮ በመጀመሪያ ሽሬ ገብቶ የማረጋጋት አካባቢ የሚያስተዳድር ሰው ህዝቡን የማማረጥ መዋቅሩን የመመለስ እንዲሁም የተሰሩ ስራ መሰረተ ልማቱ የመጠቀም የመመለስ መብራት፣ ሞባይል፣ ትራንስፖርት የማስጀመር ባንክን፣ የጸጥታና የፖሊስ መዋቅሩን የመመለስ እንዲሁም የመሳሰሉ ስራዎችን በሚያመስጥ የሚመሰግን ሁኔታ ነው የሰሩት። ለዚህም በእውነት ፓርቲያችንም እኔም ክብር እሰጣለሁ። ከዚ በኋላ ግን ያው እያደር እያየን ስንሄድ ግን ያው ጉዳቱ በጣም ከፍተኛ ብለን እየተገነዘብን ሄድን። ስለዚህ እውነታው አሁን በጦርነት የታሸ በጣም የተጎዳ አካባቢ በተለይ ሚንታሊ በጣም የተጎዳ ህዝብ እንደሆነ የተገነዘብ ነው። የጊዜያዊ መስተዳድሩ ከጎሪ ክልሎች ጋር ያለው የመግባባት ሁኔታ የተባለው ነገር እንግዲህ እሱ ምናልባት እንደሚታወቀው ክልሉ ከሌሎች ክልሎች ጋር እና ከኤርትራ መንግስት ጋር ግንኙነት መፍጠር አይችልም እንደሚታወቀው። ነገር ግን ምንድነው እኔ ያለኝ ኢንፎርሜሽን በፌዴራል መንግስት ደረጃ ይሄ በተለይ ህግን ከማስከበር በፊት የነበሩ ቦታዎችን የማስለቀቅ ሁኔታ ለፌዴራል መንግስት እንደጠየቀ እና በሂደት እንዳለ ነው ማቆር ሚጠኝ ኢንፎርሜሽን ደረጃ ማለት ነው እያየ ነው። ሌላ የኤርትራ ወታደሮች ጉዳይና ሌላው የተጠየቀው ነገር እዛም ነበር። እንግዲህ ኦልሞስት ለሁለት ወር ቆይቻለሁ። ጄኔራል በላይ ስዩም የሰሜን እዝ ዋና አዛዥም ተናግረውታል። የመቀሌ ከንቲባ አፋትክልትም ገልጾ ሌሎችም ገልጾታል። የኤርትራ ወታደር ትግራይ ውስጥ እንደገባና ብዙ ነገሮች ሀፕን እያደረጉ እንደሆነ በትክክል የሚታወቅና ይህም መንግስትም ራሱ ያመነበት እንዲሁም የአሜሪካ መንግስትም ቴቶፊ ማርመስ አድርጎም ሌሎችም እነ ሂማራይት ሰዎች እና ይህም ስፔሻል ፕሬዚንት ተጽፎና ፕራኒላታን እሉጭን የመታሰሉት ይገለጹት ስለሆነ ይሄ የተወጣጡት ትግራይስ መኖር ሊካዳደለም ኢላንቼኒያን ጥያቄ ይብልኩ ነው እንጂ
ጊዜያዊ አስተዳደሩ የእርስ በርስ ግንኙነት ምን ይመስላል የሚል አሱን ጥያቄ አልመለሱትም።
እንግዲህ ጊዜያዊ አስተዳደሩ ማለት ለምናቀው እንግዲህ ካቢኔ ምን ነው ማለት ቢሮ ኃላፊ የካቢኔ አባላት ናቸው። ካቢኔ ማለት ደግሞ ክልሉን የሚመራው ፖለቲካሊ ሶሻልና ኢኮኖሚካሊ የክልሉን አጣጫ ቢወስን የሚመራ ማለት ነው። ጊዜያዊ አስተዳደሩ ስንል ይሄንን ነው ዋና አስተሳሰብ የሚመራው ማለት። ስለዚህ በመሐላቸው ያለው መግባባት ምን ይመስላል የሚለው ነገር እኔ ኢንፎርሜሽን የለኝም እኔ ካቢኔ አባልም አልነበርኩም። ነገር ግን እኔ ክልሉ ውስጥ ያን ችግሩን ለመፍታት ከዚህታቸው ነው ይሄ ወደዛ ሲሄድ የነበረው ሁኔታ አንድ የተደረገበት ነገር እንዲሁም በተለይ ጊዜያዊ አስተዳደሩ ፓርቲዎችን አሳትፎ አካታችና አሳታፊ ለማድረግ ያደረገው ጥረት ግን ዝም ብሎ ለይስሙላ ነው ማለት። ለምሳሌ እኛ ትዴታ የካቢኔ አባል አይደለም መሆን የነበረበት አካታችና አሳታፊ መሆን ከነበረበት በትክክል ፓርቲዎች ቢሮ ቦታ ይህን ያህል፣ ምክትል ቢሮ ይህን ያህል፣ የዞን አስተዳዳሪዎች ይህን ያህል፣ የወረዳ አስተዳደር ይህን ያህል ተብሎ ቦታ ይሰጣቸውና በደስስ ከዚህ በኋላ ደግሞ ፓርቲዎቹ ደግሞ እጩዎችን አቅርቦ በስራ አስፈጻሚ ሊሾሙ መደረግ ነበረበት። ነገር ግን ለይስሙላ እንዲያው አቶ ካህድስታን የአረናው ሊቀመንበር እንዲገቡ ተደረገ። አንድ የራያ ዲሞክራሲያዊ ፓርቲ ራዲካ ሊቀመንበር እንዲገቡ ተደረገበት። ከዚ በኋላ ሌላው ግን ዝም ብሎ አሳታሽና አካታች ለማድረግ የተደረገው ጥረት ዝም ብሎ ብዙም የሚያጠገብ አልነበረም። ስለዚህ በመሀላቸው ያለው የመግባባት ምን የሚለው ነገር ኢንፎርሜሽን የለኝም።
አቶ ተክሌል ቀደም ብሎ በተነሳው ጥያቄ ላይ የሚሰጡት ምላሽ ካለ
ከችግር እንደምናውቀው እንደተጠቀሰው ጥቅምት 24 ግጭቱ ከተጀመረ በኋላ እነዚህ ሰዎች የተሳሳተ ስሌትና ስልክ ይዘው ወደ ግጭት እንደተገቡ በኋላ ከፍተኛ የሆነ ትግራይ ውስጥ ኪሳራ ደርሷል። ይህንንም በተለያዩ ዓለም አቀፍ ሚዲያዎችንም ጭምር እያየነው ነው። በኢዜማም በኩል ሶስት ጊዜ አካባቢው ከፍተኛ አመራር የክልሉ መዋቅር እንዳለው ነው የከፍተኛ አመራሮች ሶስት ጊዜ ሄደዋል። መቀሌ ለሁለተኛ ጊዜ ሄደናል። በዚህ በምዕራብ ትግራይ ደግሞ እስከ ሁመራ አካባቢ በማይካድራ በኩል የሄደ ቡድንም አለ። ይዘናቸው የመጣ ነው። በርካታ ውጤቶች አሉ፣ እውነታዎች አሉ። እነዛ እውነታዎች በተለይ በመሀል ትግራይ አካባቢ እና መቀሌ አካባቢ ያለው እና በተለይ በምዕራብ ትግራይ አካባቢ ከሁመራ የማይካድራ አካባቢ ያሉት እውነታዎች የተለያዩ ናቸው። እዚህ ውስጥ በርካታ ተዋናዮች አሉ፣ ሁላችንም ያው እናውቃለን። አንደኛው የኤርትራ ሰራዊት ነው። የኤርትራ ሰራዊት ደግሞ በቅድም አቶ ጊዳና እንደገለጸው ቀደም ሲል በጀነራል በላይ ስዩም ተገልጾ ነበረ። ከዛም በጊዜያዊ አስተዳደር አባላቱ በተደጋጋሚ ተገልጿል። በመንግስት አካላት በተወሰኑ ሰዎችም ያው እየተገለጸ ያለ ነው። በመንግስት ደረጃ በአጠቃላይ ነው ያልተገለጸው። እና እነዚህ ጉዳት ያደረሱ ኃይሎች አንደኛው የኤርትራ ሰራዊት ነው እየተከሰሰ ያለው። ሁለተኛው ህወሀት ለቋቸው የሄዱት በርካታ እስረኞች ወንጀለኞች የነበሩ ናቸው። መቀጠል ደግሞ የእሱ የህወሀት ኃይሎች ነበሩ፣ ተበታትነው የቀሩ ኃይሎችም የዚህ አካል ናቸው የሚሉ በርካታ ወገኖች አሉ። በአንዳንድ አካባቢዎች ደግሞ ሁላችንም ያው እንደምንሰማው የሚከሱ ወገኖች አሉ። በተለይ የአማራ ልዩ ኃይልና የአማራ ሚሊሻ የሚሏቸውም አሉ። በእኛ እይታ ይህን ጥፋት በአብዛኛው ያጠፉት ህዝቡም እያለ ያለው የኤርትራ ሰራዊት ኃይሎች እና ህወሀት የለቀቃቸው እስረኞች ናቸው። ከፍተኛ ወንጀል እየፈጸሙ ያሉት እንዲሁም አንዳንድ ስርዓት ወጣቶች ናቸው እና የችግሩ መጠን እጅግ በጣም ዘግናኝ ነው። የተፈጠረው የሰብአዊ ቀውስ እና ቁጭትም እጅግ በጣም ከፍተኛ መሆኑን አይተናል። ትክክል ነው ወንድሜ እንደጠየቀው ሰዎች ተገለዋል፣ ወጣቶች በተለይ ተገለዋል፣ ንብረት ወድሟል፣ ሴቶችም ተደፍረዋል። ስለዚህ ወጣቶች አካባቢ እና ሴቶች አካባቢ የተነሳው እውነት ነው ከፍተኛ የሆነ ሰው ተፈጽሟል። ስለ ጊዜያዊ አስተዳደር ግንኙነት አቶ ጊደና ካለው ብዙም አልልም። ግን የታዘብኩት ጊዜያዊ አስተዳደሩ የትግራዩን የብልጽግና አካል ነው። ጎረቤት አካባቢ የሚባሉትም የአፋርም ይሁን የአማራ ክልል የአንድ ፓርቲ አባሎች ናቸው። ግን በአጠቃላይ ከተፈጠረው ቀውስ አኳያ ስንመዝነው እነዚህ ኃይሎች ተደጋግፈው እየሰሩ እንዳልሆነ ነው የሚያሳየው። ትግራይ ጊዜያዊ አስተዳደርን ለመገምገም አቶ ጊደና እንዳለው የካቢኔው አባል መሆኑን ይጠይቃል። ከርቀት ነው እያየ ነው ያለ ነው። የካቢኔው አባል አድርጎ ለማሰባሰብ ያው የሞከራቸው ኃይሎች አሉ። ስራር ግንጉለት ስለነበረው ኢዜማ አጋጣሚ ሆነ የዛ አካል አልሆነም። ስለዚህ ውስጥ ገብቶ ምን ይመስላል የሚለው ለመገምገም የዛው አካል ሆኖ መገኘትን ይጠይቃል። ከዛ ውጭ ግን እንደ ጊዜያዊ አስተዳደር እና እንደ ፌዴራል መንግስትም እንደ አጎራባች ክልሎችም ስናይ ተባብሮ የመስራትና ትግራይ ውስጥ የተፈጠረውን ቀውስ በማርገብ ረገድ የበኩላቸውን ሚና እየተወጡ ነው ብዬ አልገመግምም። ፌዴራል መንግስት ግን እኛም ለምሳሌ ነገሩን በቅንነትና ከፖለቲካ ትርፍ አውድ ውጪ ይዘን መንግስት የመበት ያሳሳብን በተለያዩ መግለጫዎችም እየከሰስን አላውቅም ነበር። ስለዚህ በእግሬ ሂደት ነገሮች እየተለወጡ መንግስትን ጆሮ እየሰጠን እየነጥ እንደሆነ እያየን ነው። በተለይ በፌደራል መንግስት በኩል በተቻለ መጠን የችግሩን ግዝፈት ያክል ነው ብዬ ባላምንም ከፍተኛ የሆነ በጀት መድቦ በሁሉም ዘርፍ እየተሰራ እንደሆነ ያው እያየን ነው። አንዳንድ ዓለም አቀፍ ተቋማትም እየመሰከሩ ያለበት ሁኔታ አለ። ገለልተኛ የሚባሉ ተቋማትና ሚዲያም እየገቡ ነው። ምናልባት እነዚህ ገለልተኛ የሚባሉ ተቋማት የተሻለ መረጃና የተሻለ እይታ ለህዝቡ ይዘው ይቀርባሉ ብዬ አለው። እኔ በተለይ የኢትዮጵያ ሰብአዊ መብቶች ኮሚሽን ሰላሙ ተገኝቶ ሁሉንም አካባቢዎች ከዳሰሰ የተሻለ መረጃ ለህዝባችን ይዞ ይቀርባል የሚል እምነት አለኝ። ምክንያቱም በተቻለ መጠን ከፖለቲካ ገለልተኛ ነው፣ እንደ አንዳንድ ዓለም አቀፍ ተቋማትም የሚጠመዘዝ ተቋም ነው ብዬ አላስብም። ስለዚህ መንግስት እነዚህም ነገሮች እየሰማ ሚዲያዎችን ተልቀዋል። ሚዲያዎች አንዳንድ ዘገባ ይዘው እየወጡ ነው፣ እያየን ነው። የበለጠ መጣራት ያለባቸው ጉዳዮች ሊኖሩ ይችላሉ። ግን አትሊስት የህዝቡን ስቃይ በተጋነነም ይሁን ባልተጋነነ ደረጃ ይዘው መቅረባቸው አንድ ትልቅ ነገር ነው ብዬ አስባለሁ። የኢትዮ ኤርትራ ወታደር የተባለው ጉዳይ ጉልህ እየሆነ የመጣ ነው። ይህንንም ራሱ ከዚህ በፊት በተደጋጋሚ የኤርትራ ወታደር እንዴት ሊገባ እንደሚችል ብናገም ድንበር ጠባቂ የነበረው ኃይል ተመቶ በማደሩ ሊገባ የሚችል ኃይል ቢኖር ቢችልም መንግስት ግን ኃላፊነቱን ይወስድንና መንግስት እንዴት እንደገቡ ለምን እንደገቡና መቼ ሊወጡ እንደሚችሉ እኔ ብቻ ሳልሆን ፓርቲያችንም ራሱ አቋም የያዘበት ጉዳይ ስለሆነ ይህንንም በዚህ አልፈዋለሁኝ። አመሰግናለሁ።
ከኤርትራ ወታደሮች ጋር ተያይዞ የተነሱ ጥያቄዎች አሉ። እነሱ መልሷቸውና ወደ ሌላ ጥያቄ እንሻገራለን። በፌስቡክ የጠየቁን ብርሃኑ ግርማይ የተባሉ አድማጫችን እስከ መቼ ነው በኤርትራ ሰራዊትና በመከላከያ ተከበን ሰው እየተገደለ በቤት ውስጥ ሆነን የምንኖረው? የራስ ህዝብ ሲጨፈጨፍና ሲዘረፍ እንዲሁም ሴቶች ሲደፈሩ ዝም ብሎ የሚመለከትን መንግስት እንዴት መንግስት ማለት እንችላለን? እና የመረጥነውና የምንወደው መንግስት ይያለ እንዴት እኛ የማንወደውና ያልመረጥነው መንግስት በግድ ይመራናል የሚል ጥያቄ አንስተዋል። እንዲሁም ሌላ ቴዲ ቴዲ የተባሉ አድማጭ በፌስቡክ ገጻችን ከትግራይ ክልል የኤርትራ ወታደሮች የሚወጡት መቼ ነው የሚል ጥያቄም ሰንዝረዋልና ምንድነው ምላሻችሁ? የተነሱትን ጥያቄ ይጨምራችሁ። አቶ ጊደና
አመሰግናለሁ። ምናልባት ይህ ጥያቄ መቅረብ የነበረበት ለገዢው ፓርቲ እና ለጊዜያዊ መስተዳድሩ ዋና ስራ አስፈጻሚ ቢሆን ወይ ለካቢኔ ቢሆን ደስ ይለኝ ነበረ። ነገር ግን እኔም ያው ያን ፓርቲ ስለ ትግራይ የሚጨነቅ ስለ ትግራይ የሚሰራ ፓርቲ አላ ስለሆንኩኝ እግድ እኔም እንደ ኢትዮጵያዊም እንደ ሰውም እንደ ትግራዋይ የሚያስጨንቀኝ ነገር ስለሆነ ሀሳብ የመግለጽ የግድ ነው ብዬ አስባለሁ። ለአድማጮችም ካለኝ ክብር መቼ ነው የሚወጡት ምናምን የሚለው ቢ አቶ ብርሃኑ ግርማይ እንዳሉት እኔም ከእሳቸው ጋር ነው የምጠይቀው። እኔም ምንም ያው እኛ ፓርቲያችን ገዢ ፓርቲ ስላልሆነ መንግስት ስላልሆነ እኛ ይህን ጥያቄ በመግለጫ ፓርቲያችን በመግለጫ በክቡር ሊቀመንበሩ መግለጫ ተሰጥቷል። በዋልታ ትግሬ ጥር 3 ላይ ቀርቤ እንዲወጣ ድምጼን አሰምቻለሁ እንደ ዜጋ እንደሰሩ። ነገር ግን ምንድን ነው እኔ ክቡር ጠቅላይ ሚኒስትሩ በአልሲነታቸው ላይ ከተና ገሩት አንጻር ካለቀሱት በደስታ በተስፋና በደስታ ካለቀሱት ኢትዮጵያውያን አንዱ ነኝ። እንባዬ ወርድ ነበረ እሳቸው ሲናገሩ። ተስፋ ሰንቄ ነበረ። በጣም በጣም ተስፋ ካሩቅ ኢትዮጵያውያን ነበርኩ። ከዚ በኋላም ይህን ፓርቲ ወይም ካሩቅ ጊዜ ጀምሮ ጨቋኝና አሳኝ የህወሓት አመራርን ፊት ለፊት ከታገሉት አንዱ ነኝ። በሚዲያም በምንም ማለት ነው። እንዲሁም በተለይ የህግ ማስከበሩ ስራ እስከተፈጸመበት እስከ ህዳር አጋማሽ ድረስ የነበረው ሁኔታ በጣም እደግፍ የነበርኩ ለፓርቲም በራሴም በግለሰብም ጠቅላይ ሚኒስትሩና እሳቸው የሚመሩት መንግስት ይሰሩት የነበረው ስራ በተለይ ህግ ማስከበሩ ላይ በጣም ከደገፉት እና በጣም ሊደርሽፕ ኤክሰለንት አየሁበት ብዬ በድፍረት ከተናገሩት አንዱ ነው። ቀጥሎም ምናልባት ይሄ የህወሓት አመራር ከትግራይ ህዝብ ጫንቃ ላይ ሲወገድ ትግራይ ውስጥ ተስፋ ይመጣል፣ ልማት ይመጣል፣ ዲሞክራሲ ይሰፍናል፣ ከነበረው ሁኔታ የተሻለ ሁኔታ ይመጣል ብለው በጣም ተስፋ ካሩት ሰዎች አንዱ ነበርኩኝ። ነገር ግን በተለይ ህግ ማስከበሩ ተጠናቀቀ ተብሎ ከዚ በኋላ እኛም ትግራይ ከሄድን በኋላ ትግራይ ሄደን በተለይ ብዙ ኢንፎርሜሽን መሰራት ከጀመርን በኋላ ግን በክቡር ጠቅላይ ሚኒስትሩ ብዙ ጥያቄዎች አሉ። የትግራይ ህዝብ የኢትዮጵያ ህዝብ እንደሆነ ነው የኢትዮጵያ አንድ አካል እንደሆነ ኢትዮጵያ ለምትባለው መልካም ሀገር ታላቅ ሀገር ብዙ መስዋዕት የከፈለ እንደ ሌሎች ኢትዮጵያውያን ብዙ መስዋዕት የከፈለ ታላቅ ህዝብ ነው። ስለዚህ እንደዚህ አይነት ሀይሎች ገብተው ህዝቡን ሲያሰቃዩት ማን ነው የሚጠብቀው? ክብር ጠቅላይ ሚኒስትሩ የኢትዮጵያ ጠቅላይ ሚኒስትር ናቸው። የኢትዮጵያ ጦር ሀይሎች ጠቅላይ አዛዥ ናቸው። ይህን ህዝብ የመጠበቅ ግዴታ አለባቸው። ስለዚህ ይህን ህዝብ ግን አልጠበቁትም። ክብር ጠቅላይ ሚኒስትሩ ይህን ህዝብ ተጎድቷል አውቃለሁ። ጥቅምት 24 ከደረሰው አንጻር የሰሜን ህዝብ ጥቃት ይደርስበት ድንበራችን ክፍት እንደነበረ ገምታለሁ። ልክ ነው። የኤርትራ ጦር ገብቷል። ከገባ በኋላ ግን ኦኬ ለኢትዮጵያ ወይም ደግሞ ይሄን የህወሓት አመራርን ለመደምሰስ መስዋዕት ከፍሎ ሊሆን ይችላል ገነዘባለሁ። ነገር ግን ዲሲፕሊን እንዲሆን ማድረግ አንቻልም። እንዳይዘርፍ፣ ሴቶች እንዳይደፍር፣ ንብረት እንዳያወድም፣ ፋብሪካዎችን እንትን እንዳይል ማድረግ አንቻልም። ኮንሰርት ላይ ምስሉ እዚህ ላይ መስሉ ይሰጥ ይፈልጋል። እኔ እንደ ህዝብ ዜጋና እንዳንድ ኢትዮጵያዊ ነው እየጠየቅኩ ያለው። ህዝቡ ተጎድቷል። ስለዚህ አሁንም ይህ የደረሰው ጉዳት በእውነት ከቃላት በላይ ነው። ይህ በጣም ታላቅ ታላቅ የኢትዮጵያ አካል የሆነው ህዝብ በኢትዮጵያዊነት የማይደራደረው ህዝብ በአሁኑ ሰዓት ኢትዮጵያዊነቱ ላይ ጥያቄ ምልክት አጭሮበታል። እኔ ብዙ ወጣቶች ጋር ተገናኝቻለሁ። እኔ ከብዙ በእድሜ የገፉ ወጣቶችም ሽማግሌዎችም ሴቶችም ወንዶችም አግኝቻለሁ። አውርተናል ሀርቱ ታርት። ይህንን ከአሁን በኋላ እኛ ኢትዮጵያውያን ሆነን መቀጠል በጣም ያጠራጥረናል። ከአሁን በኋላ እኛ እንዲያውም በኢትዮጵያውያን አይደለንም ያሉ የትግራይ ተወላጆች አሉ። እንግዲህ ትግራይ እንደሌላው ኢትዮጵያዊ በዚች ሀገር ከፍተኛ መስዋዕት የከፈለ ህዝብ ነው። ኢትዮጵያ ውስጥ ከተደረጉት 26 ትልልቅ ጦርነቶች 22ቱ ጦርነቶች ትግራይ ውስጥ ነው የተደረጉት። የትግራይ ህዝብ ኢትዮጵያ ለምትባለዋ ታላቅና ታላቅ ሀገር ከፍተኛ መስዋዕት የከፈለ ህዝብ ነው። ይህን ህዝብ ማን ነው የሚጠብቀው? ክቡር ጠቅላይ ሚኒስትሩ እና እሳቸው የሚመሩት ካቢኔና መንግስት ካልጠበቀው ይህን ህዝብ ማን ነው የሚጠብቀው? ስለዚህ ህዝብ ተጎድቷል። ቢያንስ ክቡር ጠቅላይ ሚኒስትሩ ይህን ጉዳይ ተወያይተው በፓርላማም በምንም ይህን ህዝብ ይቅርታ መጠየቅ አለባቸው። ይህ እኔ ይህን የምለው ጣት ለመቀሰር አይደለም። ኢትዮጵያ የምትባለው ሀገር እንድትጎልብኝ ስለማልፈልግም፣ ኢትዮጵያ ታላቅነቷን እንደጠበቀ እንድትሄድ ስለምፈልግም። እስካሁን የተሸራረፉት ግዛቶች ይበቁናል። ብዙ ሄደው ብለን አሁን ሌላ ግዛት ትግራይ የሚባለው ክልል እንዲገነጠል አልፈልግም። ነገር ግን አሁን እየሆነ ያለው መደብ ላይ ይህንን ነው። እኔ እንኳን በኢትዮጵያዊነት ተደራድሬ ተጠራድሬ ማላውቀው ሰው ትንሽ ትንሽ ስሜቴ ተጎድቷል እውነቱን ለመናገር እና አሁን የቀረበው ጥያቄ ትክክለኛ ጥያቄ ነው። ነገር ግን መመለስ ያለበት ልዩ ፓርቲ ብልጽግናና ክቡር ጠቅላይ ሚኒስትሩ የሚመሩት ካቢኔ እሳቸው ነው እና ፓርላማውም አውቃለሁ የትግራይ ተወካዮች የሉም። ፓርላማ ውስጥ ሁሉም ተጠራርገው ሄደዋል። የህወሓት ተወካዮች ስለነበሩ ፓርቲውን ወክለው ተወዳድሮ የመጡ ስለሆነ ወጥቷል። ነገር ግን ፓርላማውም የኢትዮጵያ ፌዴራላዊ የህዝብ ተወካዮች ምክር ቤትም ይህን ጉዳይ እንደ አጀንዳ አቅርቦ ተገምግሞ ትክክለኛው መልስ ለትግራይ ህዝብ መሰጠት አለበት።
አቶ ተክሌ እርሶም በእነዚህ ጥያቄዎች ላይ የሚሰጡትን ምላሽ እንስማ።
ብዙም ከአቶ ጊደና የተለየ እንትን ምለው የለኝም። ግን መግቢያዬ ላይ ቀደም እንዳልኩት የተሳሳተ ስሌትና ስልት ይዞ የገባው ኃይል የፈጠረው ስህተት ነው ከመጀመሪያ ያልኩት ለዚህ ነው። የኤርትራ መንግስት ከበረሃ ጀምሮ ባለሻዕቢያና ህወሓት አብረው ምን እንደሰሩ ሁላችንም የምናውቀው ነው። ወዳጆች ነበሩ። ግን ከኤርትራ ጦርነት በኋላ እነዚህ ኃይሎች አይጥና ድመት መሆናቸው ሁላችንም የምናውቀው ጉዳይ ነው። በተለይ ከዚህ ከግጭቱ በኋላ ለ20 ዓመታት ያክል ሁለቱ መንግስታት ምን አይነት እንትን ያራምዱ እንደነበር ሁላችንም እናውቃለን። ስለዚህ ሙሉ በሙሉ ጥርስ ውስጥ የገባ ነበር ማለት ይቻላል። የኤርትራ መንግስት የትግራይሉ ህወሓት ጥርስ የተነከሰበት ኃይል እንደነበረና 20 ዓመት ሙሉም ራሱ ሲጠብቀው የነበረው እሱም ድርጅቱን ጨምሮ የአካባቢውን ህዝብ ሲጠብቅ የነበረው የመከላከያ ኃይላችን የሰሜን ህዝብ መሆኑ ሁላችንም እናውቃለን። ስለዚህ ይህን ጉዳት አንዳንድ ኢትዮጵያውያን ወገኖቻችን በተለይ የፖለቲካ ፓርቲ መሪዎች አሁን ያለውን መንግስት ለማውገዝ ሲፈልጉ ከኤርትራ መንግስት ጋር ብቻ እያያዙ የችግሩን ምንጭ ማለት ይሄ ጥቅምት 24 የተደረገውን ሲያሳንሱት እናያለን። እና እኔ በኩል ይህንን ጠባቂውን ኃይል ነው የበተነው መጀመሪያ። ስለዚህ የተበተነ ኃይልና ጥርስ ነጥፎ የኖረ ኃይል ጠላቱን ለማውደም ቢገባ ወይም ጠላቱን ለመደምሰስ ቢገባ ትክክል ነው ባይባልም እንኳን ነባራዊ ሁኔታው የሚፈቅደው ያን ነው ሊሆን የሚችለው። ስለዚህ ይህ ኃይል መመታቱ ተገቢው ነው ብዬ ባስብም እኔ እንደ ግለሰብ በትግራይ ህዝብ ላይ የደረሰው ጉዳት ግን ቀላል አይደለም። ዞሮ ዞሮ ተጠያቂ ሊሆን የሚችለው በዚህ ጉዳይ ላይ ምንም እንኳን መጀመሪያ ክብሪቱን የጫረውና በዚህ ጉዳይ ላይ የተለያዩ ኃይሎች ትግራይ ውስጥ እየተርመሰመሱ ጉዳት እንዲያደርሱ እድሉን የፈጠረው ህወሓት ነውና ተሸንፎ ቢሄድም መንግስት ግን ከዛ በኋላ በተለይ ምናልባት የመጀመሪያ ሳምንታት ሁለት ሳምንታት ወይም የመጀመሪያ አንድ ወር አካባቢ ለመንግስት ሊያስቸግረው ይችል ይሆናል። ከዚያ በኋላ ግን የትግራይን ህዝብ መጠበቅና መልሶ የማቋቋሙን ጉዳይ ልዩ ትኩረት ሊሰጠው ይገባ ነበር። ቅድም አቶ ጊደና እንዳለው በጠቅላይ ሚኒስትሩ በተለይም በዚህ ጉዳይ ላይ የተለየ አትኩሮት ሰጥተው ይሰራሉ ብዬ ማሰባቸው ክቡር ጠቅላይ ሚኒስትር በዚህ ጉዳይ ላይ አድርገዋል የምለው ብዙም አይታየኝም ነው። አቶ ጊደና እንዳለው ከተጠያቂነት የሚያመልጥ መንግስት መስሎ አይሰማኝም። የመረጥነው መንግስት እያለ ወዘተ የሚሉት አጠቃላይ ጥያቄዎቹ መጠየቅ ያለባቸው ለፌዴራል መንግስቱ ወይም ደግሞ ለብልጽግና ፓርቲ ይመስለኛል እንደ ፓርቲ። ያም ሆኖ ግን እኔም ራሱ የመረጥነው መንግስት የሚለው የሚያስኬድ አይመስለኝም። ህጋዊ መንግስት አይደለም ተቋቁሞ የነበረው። ያን ጉዳይ ሳንፈታ ነው ወደ ጦርነት የተገባው። ያን ጉዳይ ራሱ ህጋዊ ያልሆነ መንግስት፣ ህጋዊ ያልሆነ ምርጫ ቦርድ አቋቁሞ የተመረጠ መንግስት ነው። በወቅቱ ትክክል አይደለም ስንል ነበረ እንደ ፓርቲ፣ እንደ ግለሰብም እኔ እንደዛ ነበረ ማምነው። ያም ሆኖ ግን ያ ጉዳይ በጠረጴዛ ዙሪያ ይሰታል የሚል እምነት ነው የነበረ። በጠረጴዛ ዙሪያ ከመፍታት ይልቅ መከላከያ ኃይላችን ላይ ጥቃት አድርሶ ለራሱም ተጎድቶ ራሱም ሞቶ ለትግራይ ህዝብ የተረፈ ኃይል አለ። ይህ ለትግራይ ህዝብ የተረፈ ኃይል ነው ብለን ግን የምንጠው ጉዳይ አይደለም። መንግስት ባለ በሌለ አቅሙ ልዩ ትኩረት ሰጥቶ የትግራይን ጉዳይ ሊመለከተው ይገባል የሚል ትናንትናም የነበረ ጥያቄ ነው። የኔ ጥያቄ አሁንም የኔ ጥያቄ ነው። በፓርቲ ደረጃም ራሱ አቋም የያዝንበት ጉዳይ ነው። ምናልባት እዚህ ጋር ቅድም አድርጌ ነዳ አንዳንድ ወገኖች እና እሱም የተሰማው ፊሊንግ መግለጹ ተገቢ ነው። ኢትዮጵያዊነትን ጥያቄ ውስጥ የሚፈት ፊሊንጎች ወይም ስሜቶች እንደተፈጠሩበት እና በአንዳንድ ወገኖች ላይ እንደተፈጠሩ እንዳሉ ይገባኛል። እኔ እዛ ስሜት ተጋሪ አይደለሁም እውነቱን ለመናገር። ምክንያቱም ሀገርን ለድርድር የምናቀርብበት ሁኔታ ኑሮም አያውቅም ለወደፊትም አይኖርም። እንታገላለን ማለት የትግራይ ተወላጅም አብዛኛው የኢትዮጵያ ማህበረሰብም እኮ ጉዳዩን ጉዳይ ብሎ ይዞት ከትግራይ ህዝብ ጎን ቆሞ እየታገለ ነው እያየ ነው ያለ ነው እና ሁላችንም በአጠቃላይ ኢትዮጵያውያን በዚህም በዛም ያለ ነው ሀገር ውስጥም ውጭም ያለው የትግራይን ጉዳይ ጉዳይ ብለን የትግራይን ህዝብ ጉዳይ ጉዳይ ብለን ከፖለቲካው አውጥተን ከህዝቡ ጎን ልንቆም ይገባል። ያ ካልሆነ ግን መንግስቱንም ቢሆን ልንታገለው ይገባል የሚል ጽኑ አቋም ያለኝ ኢትዮጵያዊነትን በዚህ ጉዳይ ላይ ለድርድር የሚያቀርበው ህወሓት ነው እና የዛ ስሜት ተጋሪ መሆን ተገቢ ነው ብዬ አላስብም። ምክንያቱም በጊዜያዊ አስተዳደር ሰዎችን ራሱ ሲንጸባረቅ ስለሰማወቅ ነው ሰሞኑ ያ ተገቢ ነው ብዬ አላስብም። መታረም መቻል አለበት፣ ግን የማንከፍለው ዋጋ አይኖርም። መታገል አለብን ብዬ አስባለሁ። የሁላችንንም ትኩረት ግን ያሻል፣ የመንግስትንም የህዝብንም አጠቃላይ የኢንተርናሽናል ኮሚኒቲውም ትኩረት ያሻል የሚል የጠና አቋም አለኝ። ይህን ለመግለጽ ነው።
ወደ ሌላ ጥያቄ ልለፍ። ቪኤምሲ አክሱም በሚል የኢሜይል አድራሻ ጥያቄ ላኩልን አንድ አድማጫችን። ከፊቱ አስተያየት አለው። ቪኤምሲ አስተያየቱ ለእኛ ስለሆነ አስተያየቱን አቆይተን ወደ ጥያቄው ነው የማልፈው። አራት ጥያቄዎች ናቸው። ሀገር ለእናንተ ምን ማለት ነው? እንዴት ነው የሚገለጸው? የኤርትራ ሰራዊት እስከ ዛሬ የካቲት 18 ስድስተኛ ወር 2013 ዓመተ ምህረት ሰላማዊ ዜጎችን እየረሸነ ነው። ህዝቡ በእንደዚህ አይነት መንገድ ካለቀ ማንን ነው ወደፊት ለማስተዳደር የምታስቡት? ትግራይ ከኢትዮጵያ ጋር ትቀጥላለች ብላችሁ ታስባላችሁ? የኢዜማና ቲዴፓ አመራሮች ወደ ትግራይ በተጓዙበት ጊዜ የኤርትራ ሰራዊት በትግራይ ይንቀሳቀሳል ወይ የሚል ጥያቄን ያነሱት። እንግዲህ ሁለቱ ጥያቄዎች ቀደም ብለው ተመልሰዋል። ያልተመለሱት ላይ መልስ ስጡበት አቶ ጊደና።
ያለ በተለይ የመጀመሪያው ጥያቄ ሰፋ ያለ ትርጉም ሊኖረው የሚችል ነው። እንደ ሰውም እንደ አስተሳሰቡም ለእኔ ሀገር ማለት ብዙ ነገር ነው። ሀገር ማለት ለእኔ ሰው ነው። ሀገር ማለት ለእኔ ክብሬ ነው። ሀገር ማለት ለእኔ መገለጫዬ ነው። ሀገር ማለት ለእኔ መጠለያዬ ነው። ሀገር ማለት ለእኔ ህይወቴን ምትክልላት ህይወቴንም ለመስጣት እናሳሳላት ማለት ነው። ለእኔ ሀገር ማለት ለእኔ ኢትዮጵያ ናት። ኢትዮጵያዊ በእውነት ላለፉ ሰዎች ዘመናት ብዙ ጀግና ኢትዮጵያዊ ምትክል የሌላት ህይወታቸው ሳይፈሱ ህይወታቸውን የሰጡባት መስዋዕት የሆንባት አካላቸውን ያጎደሉባት ጠላታቸውን በጎራዴ ጠብቀው ያቆዩዋት ማለት ነው። በጣም ሰፊ ትርጉም ያለው ሀገር ትልቅ ትርጉም አለው። ሀገር ከሌለ እኔ የለሁም። ሀገር ከሌለ ትውልድ የለም። ስለዚህ ሀገር በእንደዚህ መልኩ ነው የምረዳው። ለእኔ ሀገር ወይ ደግሞ ኢትዮጵያ ማለት ለእኔ ትልቅ ትርጉም አለው። ምናልባት ሀገር ሲባል እኔ ትዝ የሚለኝ የክቡር ዶክተር አርቲስት ጥላሁን ገሰሰ ሀገሬ ብሎ የሚያዜመው ሙዚቃ ላይ ያለው ፊሊንግ ነው የሚታየው። በእንባ ፊቱ ተሸፍኖ ኢትዮጵያ ሀገሬ ብሎ ሲዘፍን ሂሩት በቀለ፣ ሌሎችም ኢትዮጵያውያን ስለ ሀገሬ የዘፈኑትን አድዋ ላይ የወደቁ ጀግኖች ኢትዮጵያውያን እየሸለሉ ስሜታቸውን የሚገልጹባት ናት ሀገር። ሀገር ማለት የምንዳርባት ናት፣ የምንማርባት ናት፣ ምንኮራ ባት የምንኖርባት ናት ሀገር። ግን ኢትዮጵያ እንደዚህ አይነት ናት። ሀገሬን ስንት ደግኖች በሆነ በቃላት መግለጽ በጣም የሚከብድ ትርጉም ያለው ነው። በእኔ አንደበትም እኔ እንጃ ይገለጻል ጊዜ በጣም ይከብደኛል። እና እንለክረ አሉላ አባነጋ እነ ባቻ አባነሱ አጼ ዮሐንስ አጼ ኃይለ ሥላሴ የመሳሰሉት በቅርብ ጊዜም ብዙ ኢትዮጵያውያን መስዋዕት ይሆንላት ማለት ናት። ለእኔ ሀገር ኢትዮጵያ ማለት ለእኔ ከቃላት በላይ ናት ብዬ ነው የምገልጸው። ሌላ ትግራይ ከኢትዮጵያ ጋር ትቀጥላለች ወይ የምንታያቸዋል የተባለው ነገር ቅድም ምናልባት ትንሽ ማስተካከያ ምትል ምንድን ነው ምናልባት በኢትዮጵያዊነቴ ያን ያህል ስሜት ማለት ኢትዮጵያዊነቴ ላይ ጥርጣሬ አድሮብኝ አይደለም። ነገር ግን ያለው ሁኔታ ሼር አድርገዋለሁ። አሁን ወጣቱም ምናልባት ዝም ብለን ባዶ ባናስቀረው ጥሩ ነው። ያለው ግራውንድ ላይ ያለው ነገር መካድ ለምናስበው ፖለቲካዊና መንግስታዊ ስራ በጣም ጉዳት ስለሚኖረው ነው። መፍትሄው ችግሩን በትክክል ካላወቀን እያንዳንዱ ትግራይ ውስጥ ያለ መጣ በተለይ መቀሌ ውስጥ ያናገርኳቸው ወጣቶች እውነት ለመናገር ምናልባት ሳብስታንሽት መደረግ አለበት በጥናት። ነገር ግን አብዛኛው የትግራይ ወጣት የኢትዮጵያዊ መንፈስ ሞቶበታል። ምናልባት የህግ ማስከበሩ ዘመቻ በፊትም ላለፉት ሶስት አመታት በጣም ኢትዮጵያዊነት ላይ መርዝ የሆነ ጥረት ተፈጠረ ዋጋ መራት በተለይ በእነዚህ በዋትና በሶስት ፓርቲዎች በተለይ በመመስ ገበቂታ እንደስታ የሚባሉ ሰሬት ጋር የሆኑ ሰው በጣም ከፍተኛ የሆነ ሰሬት ጋር መፈስ ተሰርቷል። ስለዚህ አሁንም ካለው የህግ ማስከበር ላይ የተፈጠረው በጣም ጉድ የትግራይ ላይ የደረሰው እንትን አብዛኛው ወጣት ኢትዮጵያዊነት ላይ በጣም ጥርጣሬ አድርጓል። ይህንን አድረስ ማድረግ ነገ ለምናስባት ኢትዮጵያ ወይ ደግሞ ትግራይን ኢትዮጵያ ውድቆ ለማስቀጠል በሚሰራ ስራ ላይ እንጂ ረዳት ውስጥ አይኖራለሁ። ትግራይ ከኢትዮጵያ ጋር ቀጥላ ሄዳ አሁ ትቀጥላለች። ነገር ግን ለዚህ ወሳኝ የሆነ በሳል አመራር ያስፈልጋል። ከክቡር ጠቅላይ ሚኒስትሩ ጀምሮ የእሳቸው የሚኒስትሮች ምክር ቤቱን ጨምሮ ጦር የኢትዮጵያ መከላከያ ሰራዊትም ፓርላማው እንዲሁም ሌላው ኢትዮጵያዊ አብረን ከሰራን ይህንን መርዛማ መንፈስ ማምከን እንችላለን። ትግራይን ኢትዮጵያውን አማስቀጠልበት ሁኔታ የለም። ምክንያቱም ትግራይ ማለት የኢትዮጵያ መሰረት ነው እንደሚታወቀው። ምናልባት አሁንም ድረስ እኔ የተገለጸኩት ሁሉላት ላይ እስካሁን የኢትዮጵያ ባንዲራ ትግራይ ውስጥ ቀብር ላይ ኢትዮጵያ ባንዲራ ተደርጎ ነው ቀብር የሚቀበር እቁብ ላይ ምን ላይ እስኪ አብዛኛው በተለይ እነዚህ በትሜ የገፉት ከወጣት ውጭ ያሉት ተጋሩ አሁንም ኢትዮጵያዊ መንፈሳቸው ላይ ብዙ አይደራደሩም። ነገር ግን ከምሳት አለብን ከክቡር ጠቅላይ ሚኒስትሩ ጀምሮ ይህንን መጥፎ መንፈስ የማምከንና በጣም በሳል የሆነ አመራር በመስጠት ተጋሩን ኢትዮጵያዊ አድርጎ የማስቀጠል ስራ መቀጠል አለበት። ትግራይ ውስጥ ብቻ አይደለም፣ እዚህ ከትግራይ ውጭ ያሉት አካባቢዎችም ተጋሩን የምንይዝበት መንገድ ተጋሩ መብታቸው ተከብሮ እንደሌላው ኢትዮጵያዊ መብታቸው ተከብሮ መኖር አለባቸው። የተጋሩ ኢትዮጵያዊነትን ጥርጣሬ የሚከት ስራዎችን አንስራ። የፌዴራል መንግስትም ይህን የሚያመክን በጣም ለሳል የሆነ አመራሪስ ትግራይ ደግሞ ኢትዮጵያን አስቀጥላለች። አመሰግናለሁ።
አቶ ተክሌ
እሺ፣ አመሰግናለሁ። ሀገር ማለት ለእናንተ ምንድን ነው የሚለው የወንድሜ ጥያቄ ጥያቄው ግልጽ ነው። ሀገር ማለት ሰው ነው። ሀገር ማለት ህዝብ ነው። ሀገር ማለት ከዛም ሲያልፍ አቶ ጊደና እንደገለጸው ወሰኑ ነው፣ ታሪኩ ነው፣ ባህሉ ነው፣ ቋንቋው ነው፣ የተፈጥሮ ሀብቱ ነው። ሀገር ማለት ብቻ ሳይሆን አካባቢ የአካባቢ ተወላጅ ሆነ የመቀሌ ልጅ ስትሆን መቀሌ ያሉት ነገሮች፣ መቀሌ ያለው ሰው፣ መቀሌ ያለው ባህል ነው ሊያስተሳስርህና ሀገር ብሎ ሊያስቀጥልህ የሚችለውና በጥያቄ ደረጃ ትክክል ነው። ሰው እየተጎዳ ነው፣ ሰው እየደረስንለት አይደለም የሚለውን መንፈስ ነው እኔ ማለት የፈለኩት። ግን እንደ ግለሰቦችም እንደ ፓርቲም ከዚህ ውጭ አልወጣንም። ለህዝብ እየጮህን ነው፣ ለሰው እየጮህን ነው። ግጭቱ የተፈጠረበት ሁኔታ በተሰላ ዘዴ አይደለም፣ በተጠና ሁኔታ አይደለም። ሳይታሰብ ዱብዳ የሆነበት ሁኔታ አለ። ለምንድን ነው የሆነው? መንግስትን ከተጠያቂነት አያመልጥም በሂደት ሆኖም ግን ለጊዜው ችግሩ የፈጠሩት ኃይሎች ይህን ቀውስ እዚህ ሀገር ውስጥ እንዲመጣ አድርገዋል። በእነሱ ሰበብ ደግሞ የትግራይ አካባቢ ላይ ከፍተኛ ጉዳት ደርሷል። ያን እየጮህን ነው፣ ለዓለም አቀፉ ማህበረሰብ እያሳወቅን ነው፣ እየገለጽን ነው። እኛ ብቻ ሳንሆን ብዙ አካላት እየገለጹት ነው ያሉት እና ሰው ላይ ጉዳት ስለደረሰ ነው ይሄ ጥያቄ የመጣው። ግን አገር ማለት ባጭሩ ሰው ነው። ስለዚህ ለህዝቡ ለሰው እንቁም የሚለውን መልእክት ነው ማስተላለፍ የፈለገው። በጥያቄ ደረጃ ቢቀርብም ወንድማችን ያሳለፈ መስሎ የሚሰማኝ ትግራይ ከኢትዮጵያ ትቀጥላለች ወይ የሚለው ለእኛው ትንሽ እንትን የሚል ይመስለኛል። ትግራይ ማለትና ምናልባት ለ46 ዓመታት በቦሌም በዚህ በሱዳንም አካባቢ የተሸኙ ቤተሰቦችና የገዢው ኃይል የነበረው ቤተሰቦችና ደጋፊዎች አይደለም የትግራይ ህዝብ ማለት። የትግራይ ህዝብ ባህር ነው። የትግራይ ህዝብ በጣም ሰፊ ባህል፣ ሰፊ ታሪክ ያለው ህዝብ ነው። ለረጅም ዘመናት አብሮ በአካባቢ የቆየ ለኢትዮጵያዊነት ትልቅ ዋጋ የከፈለ ነው። ከዚህ በፊትም ለኢትዮጵያዊነት ያን ግዙፍ ዋጋ ሲከፍል እንደማንኛውም ህዝብ ተመችቶት አይደለም፣ ዋጋ ነው የከፈለው። አጥንትና ደም ነው የገበረው። ስለዚህ የዛ ታሪክ አካል ሆኖ ይቀጥላል። አሁን የተፈጠሩ ያሉት ስሜቶች ግልጽ ናቸው። አሁን እኮ ነው ትግሬ፣ አማራ፣ ኦሮሞ መባባል የጀመርነው በዚህ 26-27 ዓመት ነው። ምንም እንኳን እንደ ህዝብ የኖርን ብንሆን እነዚህ ልዩነቶች ለልዩነት ምንጭ ተደርገው የተወሰዱትና ይሄኛው ያጠቃሃል የተባለው እኮ አሁን በቅርብ ጊዜ ነው እንጂ ከዛ በፊትም እኮ መላ ኢትዮጵያውያን በመረጡት መንግስት ተዳድረው አያውቁም። ትግራይም በመረጠችው መንግስት ተዳድረው አታውቅም። ምርጫ ሲባል ይሄ ባለፈው መረጥ ነው የሚባለው አይነት ሳይሆን ነጻና ገለልተኛ የሆነ ታማኝነት ያለው ምርጫ፣ ህዝቡም አገሩም ያወቀው ምርጫ አድርጌ አታውቅም። እንደ ክልል እንደ ኢትዮጵያ ማድርገን አናውቅም ዛሬ። ስለዚህ ኢትዮጵያውያን አብረን ስንኖር አሁን ያለ የተቀረው የኢትዮጵያ ክፍል ተመችቶት ነው እየኖረ ማለት አይደለም። ምቹ የሆነ መንግስት ተፈጥሯል ማለት የምንችል አይመስለኝም። ችግሮች አሉ። ይህ ግን ቅድም አቶ ጊደናም ሲገልጸው የነበሩ አንዳንድ ስሜቶች ግን የተፈጠሩ ስሜቶች አሉ። በተለይ በከተማዎች አካባቢ ላይ የተፈጠሩ ስሜቶች አሉ። ምክንያቱም ጦርነቱ በአጋጣሚ ተፈጠረ። ጦርነቱ ራሱ ወይም ግጭቱ የተሰጠው ትርጓሜ ህግ የማስከ ማስከበር ዘመቻ ተብሎ ነው ትርጓሜ የተሰጠው። ከህግ የማስከበር ዘመቻ አልፎ ግን ንብረት ነው የወደመው፣ ሴቶች ነው የተደፈሩት፣ ዜጎች ነው የሞቱት፣ ህዝብ ጨለማ ላይ እንዲወድቅ ነው የተደረገው። ይህ ደግሞ በዛኛው ኃይልም ጭምር ነው ባይዘወይ። ግን አትሊስት በመንግስት ደረጃ የተሰሙ ግን አንዳንድ እውነቶች አሉ። ለምሳሌ የግለሰቦች ፋብሪካዎች እና የኤፈርትንም ራሱ ስናይ በፋብሪካዎች ደረጃ የኤፈርት ካምፓኒ የተወሰዱ መኪኖች አሉ። የህግ ማስከበር ዘመቻ ነው የተባለው ግን የተወሰዱ ንብረቶች አሉ። አሁንም ራሱ ተጽዕኖ የመፍጠር በተለይ በፌዴራል መንግስት ደግሞ ስማቸውን የማጥላላት ሁሉ ምናልባት በንግድ ህግ የጠፋ መልካም ስም ለመገንባት ረጅም ጊዜ ሊፈጅ ይችላል እና ጥንቃቄ ጉለት በተለይ በሚዲያው አካባቢ ላይ በጥንቃቄ ጉለት ስማቸው የጠፉ ንብረታቸው መዘረፋቸው ሳያንስ መውደማቸው ሳያንስ ስማቸው ራሱ ከህወሀት ጋር ተያይዞ የጠፉ በርካታ ድርጅቶች አሉ። ይሄ ደግሞ አብዛኛው የትግራይ ወጣት ስራ እድል ምናልባት በአካባቢው የሚያገኝበት ማለት የፖሊሲ የቴሌ ፖሊሲ ሌሎች ባለሀብቶች በትግራይ አካባቢ ላይ ትልልቅ ባለሀብቶች እንዳይፈጠሩ የሚያደርግ የራሱን የንግድ ኢምፓየር መስርቶ ከቦ የነበረ ሀይል ነው። የባለቤትነት ጉዳይና ሌሎች ጉዳዮች ላይ ሌሎች ጥያቄዎችን ማንሳት እንችላለን። ግን አትሊስት ዜጎች ተቀጥሮ የሚሰሩባቸውን ድርጅቶች ስማቸውን ማጥፋትና ማውደም እንዲሁም ደግሞ በመንግስት ደረጃም ራሱ የተወሰኑ መኪኖችና ምክንያቱም ከመንገድ ትራንስፖርት የትግራይ መንገድ ትራንስፖርት የመጣ መረጃዎች በርካታ መኪኖች ተነጥቀዋል። ይሄ ደግሞ በመከላከያም ጭምር ነው የተገለጹት። ስለዚህ ይህ እነዚህ ነገሮች ሲያይ እና ቅድም ደግሞ አንቺ ወደ አስተካከልሹ በዚህ በመሀል አካባቢ መሀል ሀገር አካባቢ የምናያቸው አንዳንድ ጉዳዮች ያ ፊሊንግ እንዲያድር የሚያደርጉ ናቸው። እንዲሁም ደግሞ ለመልሶ ግንባታው ቅድም እንዳልነው ከጠቅላይ ሚኒስትሩ ጀምሮ ልዩ ትኩረት ባለመሰጠቱ በመዘግየቱ የመገለል ስሜቶች ሊፈጠሩ ይችላሉ። እነዛ የመገለል እና የሰቆቃ ስሜቶች ግን ኢትዮጵያዊነትን ጥያቄ ውስጥ ይከታሉ የሚል እምነት የለኝም። በርካታ የሆነ ህዝብ ከትግራይ ህዝብ ጎን ቆሞ እየጮኸ ነው ያለው። መንግስትም ቅድም እንዳልነው በተወሰነ ደረጃ ጆሮ ሰጥቶ እንቅስቃሴ ላይ ጀምሮ ነው ያለው። ነገሮች ደግሞ እየተጣሩ ምናልባት ለወደፊቱ በገለልተኛ ሀይሎች እየተጣሩ እውነታው እየወጣ ጥፋተኛው ሀይል ይቅርታ የሚጠይቀው ይቅርታ እየጠየቀ የተጎዳው እየተካሰ የዘረፉ ሀይሎች ደግሞ ለፍትህ እየቀረቡ የምንሄድበት ሁኔታ ሊኖር ስለሚችል ትግራይ ከኢትዮጵያ ያስቀጥላለች ወይ የሚለው ጥያቄ ምናልባት የተወሰኑ በዚህ በድርጅቱ አካባቢ ላይ ያሉ ደጋፊዎች እና በስሜት ደግሞ የተጎዳን የሚሉ ወገኖች ካልሆነ በስተቀር ህዝብ ባህር ነው፣ የትግራይ ህዝብ ይሄን ያስባል ብዬ እኔ እምነት የለኝም።
ጥያቄዎቹን ላጠቃልና ወደ መጨረሻው ጥያቄ እንሄዳለን። አንደኛው ጥያቄ ጌታቸው እስከዚያ የተባሉ አድማጭ የጠየቁት ጥያቄ ነው። በስልካቸውም ደውለን እንድንጠይቃቸው ቁጥራቸውን አስቀምጠው ነበር። ስልካቸው ስላስቸገረን ልናገኛቸው አልቻልንም። ግን ጥያቄውን እስቲ ላቅርበው ለእናንተ። ኢትዮጵያ ውስጥ ከሁሉም ህዝብ በላይ የተበደለው ህዝብ አለ። እሱም ደግሞ አማርኛ ተናጋሪው ህዝብ ነው። ብሶቱን ደግሞ እንዳይጮህ በጽንፈኛ ብሔርተኞች ተቀምቷል እና በጽንፈኛ ብሔርተኞች እየተገፋ ነው የአማራ ብሔር እና እናንተ እንዴት ታውታላችሁ? መንግስት ብትሆኑ ይሄንን እንዴት ታስተካክሉታላችሁ የሚል ነው ጥያቄው። እና አጠር አጠር አድርጋችሁ መልሱልኝ እስቲ አቶ ጌደና።
በመጀመሪያ እንደዚህ አይነት ችግሮች መነሻው ይሄ ኤትኒክ ፌዴራሊዝም የምንለው በእነ አቶ መለስ እና ጋሻ ጃግሬዎቻቸው የተጻፈው ህገ መንግስት ነው ብዬ ነው እኔ መጀመሪያ ችግር የሚነሳው ከዛ ነው። ምክንያቱም ህገ መንግስቱ ትኩረት የሚሰጠው ለልዩነት ነው፣ ለአንድነት አይደለም፣ ለኢትዮጵያዊነት አይደለም፣ ለብሔር ብሔረሰቦች ለልዩነት ነው። የችግር ምንጭ ይሄ ዘውጊያዊ ፌዴራሊዝም የምንለው ህገ መንግስት ላይ ደምቆ የተጻፈው ችግር ነው ብዬ ነው የማስበው። ምክንያቱም ኢትዮጵያውያን ከዛ ፊት ተከባብረን ነበር የምኖረው። ያን ያህል እንደዚህ የገነነ አንተ ገሌ ነህ አንተ ከዚህ ነህ እየተባባለ የሚጣላበትም የሚቦዳደንበትም እንትን አልነበረ። እኔም በድሜ ደርሽበታለሁ። ለእኔ የአማራ ህዝብ በጣም የተከበረ ህዝብ ነው። በጣም ለዚች ለኢትዮጵያ ለምትባለዋ ታላቅ ሀገር ከፍተኛ መስዋዕትነት የከፈለ ነው እንደሌሎች ኢትዮጵያውያን። ስለዚህ እንደሌላው ብሔር ብሔረሰቦች ተከብረው መኖር ያለበት ህዝብ ነው። አኗኗሩም የሚታየ ነው። አብዛኛው የአማራ ህዝብ ትግራይ ካለው ወገኑ የተለየ አኗኗር የለው። ቤንሻንጉል፣ ኦሮሚያ፣ ደቡብ ህዝቦች፣ ጋምቤላ እና የመሳሰሉት ሀረሪ ካለው ኢትዮጵያዊ ወይም ደግሞ ገበሬ የተለየ አኗኗር የለው። ስለዚህ የአማራ ህዝብ ጨቋኝ ነበር፣ የአማራ ህዝብ ገዢ ነበር የሚባለው ነገር ይሄ ትርክት ገዢዎችና የፖለቲካ ነጋዴዎች የፈጠሩት የተሳሳተ ትርክት መሆኑ ግንዛቤ ውስጥ መግባት አለበት። እኔ በዚህ መልኩ የአማራ ህዝብን ታርጌት ተደርጎ የተመታበት ሁኔታ ካለ እኔ በትክክል ፕሩቭ አላረኩትም። ነገር ግን እንደዚህ አይነት አካሄድ ካሉ ግን መቆም ያለበት ነው። እኔም እንደ ኢትዮጵያዊ እንደ አንድ ዜጋ ይህንን ከአማራ ወንድሞቼ ከሌሎች ኢትዮጵያ ወንድሞቼ ጋር ይህንን ለማስቆም አብሬ የምታገል ይሆናል። ስለዚህ ምናልባት እዚህ ላይ እኔ ይሄ ብሔርተኝነትና ኢትዮጵያዊነት እንዴት ነው ባላንስ አድርገን የምንሄደው የሚለው ነገር ትንሽ አስተያየት ሰደስ ይለኛል። ብሔሮች ከሌሉ ብሔረሰቦች ከሌሉ ኢትዮጵያ የለችም። የኢትዮጵያ የሀገራችን ቅድም ወንድሚያሰጠቅል እንዳለው ህዝቦቿ ናቸው። አገር ሲታል ህዝብ ነው ብሎ ቃል ትክክል። ብሔሮች ከሌሉ ኢትዮጵያን የለች ውበት ናቸው ቤት ናቸው ብዬ ነው ማስበው። ነገር ግን እንዴት አድርገን ነው ኢትዮጵያዊነትንና ብሔርን ባላንስ አድርገን የምንሄደው የሚለው ነገር እዚህ ላይ ሁሉ ጊዜ ፕሮፌሰር መረራ ጉዲና ናቸው የሚሉ እሳቸው ዘጎልደን ሚል ወይም ወርቃማው አማካይ የሚሉት አባላል አላቸው። ምን ማለት ነው? አንደኛው ጫፍ እኔ የኢትዮጵያዊነት ሰርቲፊኬት ሰጭ ነኝ፣ የኢትዮጵያዊነት መገለጫ ነኝ። እንጂ አንድ ጫፍ ብሔር ብሔረሰቦችን ትኩረት የማይሰጥ አንድ ጽንፈኛ ኃይል አለ አንድ ሳይት፣ በሌላኛው ጫፍ ደግሞ ኢትዮጵያ የምትባል ሀገር ገደል ትግባ፣ እኔ የገሌ ብሔር ተወካይ ነኝ፣ እኔ ብሔር እስከተከበረ ድረስ ኢትዮጵያዊነት ለእኔ ትርጉም የለውም የሚል ደግሞ በሌላ አንድ ጫፍ አለ። ነገር ግን ፕሮፌሰር ምን ይላሉ? ሁለቱም ወደ አንድ አቅጣጫ እንዲጓዙ እናደርጋቸዋለን። ኢትዮጵያዊነትም ብሔርተኝነት ሁለቱም የሚገናኙበት ቦታ ያ ነጥብ ወርቃማ አማካይ ይሉታል። በኮንሰን ሚን ይሉታል። ይህ ምን ማለት ነው? ብሔርተኝነትም ብሔር ብሔረሰቦች የሚከበሩበት፣ ኢትዮጵያዊነት ደግሞ የሚደምቅበት ኢትዮጵያን መፍጠር አለበት። ይህን ስናደርግ በእውነት በእውነት አማራውም ኦሮሞውም ትግራይም ሶማሌ ሁሉም የኢትዮጵያ ብሔር ብሔረሰቦች የሚከበሩበት መልካም ዴሞክራቲክና የለማች ብልጽግናው የተረጋገጠ ሀገር እንመሰርታለን። በዚህ መልኩ ሀሳብ የሚገልጹ አመሰግናለሁ።
አቶ ተክሌ።
እሺ፣ ያው ህወሓት ማለት የአማራ የአማራነትና የኢትዮጵያ ጠላት ነው የሚለውን ሀሳብ እኔ እጋራለሁ። ባለፉት አመታት ራሱ እኔ በዚህ ጉዳይ ላይ ግልጽ የሆነ አቋም የነበረኝ እንደግለሰብ አማራ አማራ ነው እንደተባለው የተለያዩ ሰነዶችም አዘጋጅቶ ነው አማራን በጠላትነት ሲያየ ነበረው ህወሓት። አማራነት ደግሞ የአማራነትን ስነ ልቦና የሚቀበሉ ወይም ደግሞ ከአማራ የኢትዮጵያ አንድነት ስሜት ጋር አብረው የሚቆሙ የተለያዩ ብሔር ብሔረሰብ ተወላጆችንም ጭምር በአማራነት ተርጆ የአማራ ተላላኪ፣ የአማራ ቫይረስ ተሸካሚ ወዘተ ይሏቸው እንደነበሩ እናውቃለን። ስለዚህ ቀንደኛው የአማራ ጠላት ህወሓት ነው ብዬ አስባለሁ። ሆኖም ግን በዚህ በአማራ አካባቢ ራሱ በመደፋት የተፈጠረ ብሔርተኝነት ስሜት እንዳለም ደግሞ ገነዘባለን። ያ ነገር እስከምን ድረስ ያስኬዳል እንግዲህ በሂደት የምናየው ሊሆን ይችላል። በአጠቃላይ ግን ህወሓት የአማራ ጠላት ነው የሚለውን ነገር እኔ በግልጽ ከዚህ በፊትም በግለሰብ ደረጃ ሳራምዶ የነበረ አቋም ነው አምናለሁ በዛ። ሆኖም ግን አሁንም ራሱ የሰሜኑ አካባቢ ላይ እንቅፋቶች ሲፈጠሩ እናያለን። ቅድም ለመግለጽ እንደሞከርኩት አንድ መንግስት ውስጥ ያሉ አንድ ብልጽግና ፓርቲ ውስጥ አለን የሚሉ ኃይሎች አሁንም ሁለቱ ህዝብ ትግልን ካስወገደ በኋላ በሰላም እንዳይገናኝና ለችግሮች መፍትሄ አብሮ ቁጭ ብሎ በሰከነ መንገድ እንዳያመጣ ለትግልን መንገድ የሚሄዱ ሰዎች እንዳሉ እረዳለሁ። ይሄ ምናልባት ትኩረት ተሰጥቶት ሊፈታ ይገባል የሚል እምነት አለኝ። በራሳቸው ሊፈቱት ይገባል። ስለዚህ በአጠቃላይ ግን አማራ ጠላቱን ለይቶ ሲታገል ሊኖረው አሁንም ራሱ ትግልን አስኩሮት ሰጥቶ ነው ሊታገል የሚገባው። ማንም አማራን እወክላለሁ የሚል አሁን ባለው የአደረጃጀት ሁኔታ ህዝቡን ከጠላቱ መለየት መቻል ይኖርበታል። ሁለቱ ህዝቦች ግን በባህል፣ በእምነት፣ በቋንቋም በተወሰነ ደረጃ ተቀራርበው የሚኖሩ በታሪክም የተሳሰሩ ስለሆኑ ሁለቱ ህዝቦች ለማቀራረብ የማይፈልጉ ኃይሎች እንዳሉ ይታየኛል። ይሄ በሂደት ሊፈታና ሊታረም ይገባዋል የሚል እምነት አለኝ። መፍትሄው ምንድን ነው ካልን ግን በአጠቃላይ እንደ ኢትዮጵያ ብዝሃነትን ያከበረ ሁሉንም ብሔር ብሔረሰቦች፣ ቋንቋዎች፣ የእኛም ጸጋዎች የሆኑትን በሙሉ ያከበረ ብዝሃነትን ያከበረ ግን በዜግነት ላይ የተመሰረተ ፖለቲካ ለሀገራችን መፍትሄ ነው ብዬ አምናለሁ። እኔ እንደ ግለሰብ በዛም ነው ዜማ ውስጥ የገባሁት። በመንግስትነት ውስጥ ኮንትራክት የሚገባው ከመንግስት ጋር ግለሰብ ነው እንጂ ብሔሮች ወይም ቡድኖች ሊገቡ አይችሉም። ያም አስቸጋሪ ሁኔታ ሊፈጠር ይችላል። ባለፈው 27 ዓመታት ያየነውም ይህንን ነው። ስለዚህ ምናልባት እድሉ ከተገኘና የሰከነ ፖለቲካ እዚህ ሀገር ውስጥ የሚካሄድ ከሆነ መሰረታዊ መፍትሄ ሊሆን የሚችለው የዜግነት ፖለቲካ ወይም በግለሰቡ ላይ በዜግነት ላይ የተመሰረተ ኢትዮጵያዊ ፖለቲካ ነው ብዬ አስባለሁ።
እንግዲህ የተነሱ ጥያቄዎች አነስ ያሉ መስለው የነበረ ግን በዝርዝር ስንመጣባቸው በርከት ያሉ ናቸው። ውይይታችን ከማጠቃለላችን በፊት በትግራይ ክልል ስላለው ሁኔታ የመፍትሄ ሐሳብ ነው የምትሉትን አጠር አጠር አድርጋችሁ በሁለት ደቂቃ አጠቃሉልን። መጀመሪያ እንደ ቀደም ተከተላችሁ አቶ ጊዳና።
አመሰግናለሁ። በቃ አሁን ምንድነው መንግስት የጀመረውን ነገር ለምሳሌ ኒውትራል የሆነ የሚዲያ አካላት እንዲገቡ ማድረጉ ጥሩ ነው። አሁንም ሲቪክ ሶሳይቲ እንዲገቡ ማድረግና የትግራይ ህዝብ ሰቆቃ መረዳት እና ማጣራት ብሎም ለህዝቡም ለሚመለከተው አካልም ግልጽ ማድረግ ያስፈልጋል። ሌላ እኔ ካቢኔው ላይ የጊዜያዊ መስተዳድር ላይ ያለኝ አስተያየት ምንድነው አካታችና አሳታፊ ማድረግ አለበት ብዬ ነው ማስበው። እነዚህ ህጋዊ ፓርቲዎች ኢዜማን፣ ኢዴፓን የመሳሰሉትን በትክክል መንግስት ውስጥ ገብተን እንድንሰራ በፓርቲ ደረጃ ሊደረግ ጥሩ ነው እላለሁ። ሌላ የስራ አስፈጻሚውን የሚቆጣጠር ለማጥርት ጉባኤ መኖር አለበት። ቢያንስ ተጠሪነታቸው ለጠቅላይ ሚኒስትሩ ነው። ስለዚህ ይህንን አካል የሚቆጣጠር ምንም ከትግራይ እየተወከለ ምንም ወገን የለም። ስለዚህ ለማጥርት ጉባኤ ከፓርቲዎች፣ ከታዋቂ ግለሰቦች፣ ከህዝቡ ይኖጡ እንደሆናለሁ። ዋናው መፍትሄ ግን አሁንም የትግራይ ያልደረሰው ሰቆቃ የኛ መንግስት በግልጽ ተጣርቶ እውነታው ለህዝብ ግልጽ ማድረግ ነው። ምናልባት የተጎዱ እህቶቻችን ሌላ የትግራይ ማህበረሰብ የካሳ ጉዳይ እውነታው እንዲወጣ ማድረግ ያስፈልጋል። ሌላ ይሄ ህግ ማስከበሩ ከመጀመሩ በፊት የነበረው የትግራይ ሉዓላዊ ግዛት መከበር አለበት። ጥያቄ ካለን በህጋዊ መሰረት ፓርላማው አለ፣ ፌዴሬሽን ምክር ቤት አለ፣ የወሰንና ማንነት የሚባል ኮሚሽንም አለ። በዛ መሰረት በህዝቦች ሪፈረንደም መወሰን አለበት። ይህንም ደግሞ ኦሮሚያና ሶማሌ ላይ ተደርጎ ሪፈረንደም ተደርጓል። ስለዚህ የትግራይ ክልሎች መለቀቅ አለባቸው። ከመከላከያ ሰራዊት ውጭ ያሉ የኤርትራ ሰራዊት የሚሆን የሌላ የአማራ ሚሊሻና የአማራ ልዩ ኃይል ትግራይን ለቀው መውጣት አለባቸው። ይህንን ነው ማለት ተፈልገው ሲሆንና የአማሪክ የልብስ ስለጠጣችን በራሴም በትግራይ ዲሞክራሲያዊ ፓርቲ አመሰግናለሁ።
አቶ ተክሌ
ከዚህ በፊት በተለያዩ መረጃዎች ህወሀት ከመወገዱ በፊት መንግስትም እንደ ድርጅትም 1.8 አካባቢ የሚሆን አንዳንዶቹ ወደ 1.6 ይሉታል፣ 1.8 ቢሊዮን የሚሆን ህዝብ በአስቸኳይ ጊዜ እርዳታ ታቅፎ የኖረ ነው። በርካታ ሰዎች ደግሞ ምናልባት ከዚህ ከምግብ ዋስትና ተመርቀዋል የተባሉት ደግሞ አሁን በዚህ ጉዳይ ተንሸራተው ወደዚህ ይገባሉ። በአጠቃላይ በመንግስት ደረጃ በተለይ በአንዳንድ የመንግስት መስሪያ ቤቶች በሰላም ሚኒስቴር አካባቢ በርካታ ሚሊዮን ቁጥር ወደ 2.5 አካባቢ እንደገናም ደግሞ በሌሎች መስሪያ ቤቶች 4.5 አካባቢ የሚሆን ህዝብ ለከፍተኛ ችግር ተጋልጧል ተብሏል። በዛ ላይ ከዚህ ግጭት ተጨማሪ ኮቪድ ነበር፣ አንበጣ ነበር። ስለዚህ በጣም የተወሳሰበ ችግር ነው ትግራይ ውስጥ ያለው። በዛው መጠን መንግስት ትኩረት ሊሰጠው ይገባል የሚል ነው እኔ የሚሰጠው ሀሳብ። ሌላኛው በዚህ በሰላም ጉዳይ መቀሌ ውስጥ ቁጭ ብሎ የህወሀት ካድሬ የነበረ ወይም የህወሀት አመራር የነበረ አመፅና ብጥብጥ እያስነሳ የህዝቡን ሰላም ተመልሶ ማወቅ የለበትም። እዚህ ላይ ቁርጥ የሆነ እርምጃ መወሰድ መቻል አለበት። የህግ ክትትል መኖር መቻል አለበት። ሰላሙ መደፍረስ የለበትም። መቀሌም አዲስ አበባም ቁጭ ብለው አውሮፓ ተቀምጠው እሳት ከሚለቁ ሀይሎች ጋር አውሮፓና አሜሪካ እየተባበሩ ችግር እየፈጠሩ ነው። ስለዚህ የሰላሙ ጉዳይ የክልሉ ፖሊስ በጣም እንዲጠናከር፣ የፌዴራል ሀይሎችም እንዲጠናከር፣ ከፍርሃት ወጥቶ ማህበረሰቡ ቀጥተኛ ተሳታፊ እንዲሆን መሰራት መቻል አለበት ብዬ አስባለሁ። ሌላው የስራ መጀመር ነው። ፋብሪካዎች መሰቦ ፋብሪካ ለምሳሌ ግዙፍ የሆነ የሰው ሀይልና ኢንዱስትሪውን ሊያንቀሳቀስ የሚችል ነው። የኮንስትራክሽን ኢንዱስትሪውን መጀመር መቻል አለበት። መስሪያ ቤቶች መጀመር መቻል አለባቸው። ትምህርት ቤቶች እና ዩኒቨርሲቲዎች መጀመር መቻል አለበት። ቅድም አቶ ጊደና እንዳለው ካቢኔው ምናልባት ስልጣን የሚያንሰው ከሆነ በፌዴራል ደረጃም ራሱ የስልጣን ክፍተት ካለ በአዋጁ ተጨማሪ ስልጣኖች ሊሰጡት ይገባል፣ ሊጠናከር ይገባል። የዚህ ጊዜያዊ አስተዳደሩ ዘንድ በሂደት የአስቸኳይ ጊዜ አዋጁ እየላላ የሚሄድበትና ማህበረሰቡ ሰላሙን የሚያገኝበት ከውጥረት እየላላ የሚሄድበት ሁኔታ መፈጠር መቻል አለበት። ቀስ በቀስ ግን ያው እንግዲህ የማይቀር ጉዳይ ነው የሚሆነው። የትግራይ ህዝብ በሚመጣው ሀይል እንዲተዳደር ተስፋዎች ሰጠት መቻል አለባቸው። ዲሞክራታይዜሽን ትግራይ አካባቢ ላይ በደንብ እንዲሰራ በፌዴራል መንግስቱም የጊዜያዊ አስተዳደሩም ሁሉም የሚመለከተው ሀይልም መንቀሳቀስ መቻል አለበት። ከዚህ ጨለማ በአጠቃላይ ልንወጣበት የምንችለው የምርጫ ጉዳይ ነው ሊሆን የሚችለው። ሌሎቹ ምናልባት የኤርትራ ሀይልም ራሱ መንግስት አስቸኳይ ማብራሪያ መስጠት አለበት፣ ማስወጣት መቻልም አለበት የሚል ማጠቃለያ ነው የሚሰጠው።
አቶ ጊዳና መድህን የትግራይ ዲሞክራሲያዊ ፓርቲ ቲዴፓ አባል እና በትግራይ ክልል ጊዜያዊ አስተዳደር የውሃ ቢሮ ምክትል ኃላፊ ሆነው ሰርተዋል። አቶ ተክሌ በቀለ ደግሞ የኢዜማ ስራ አስፈጻሚ አባል ናቸው። ሁለቱም እንግዶቻችን በቅርቡ ወደ ትግራይ ክልል ተጉዘው የየራሳቸውን ግምገማ ይዘው በመመለሳቸው ነው እንግዲህ የዛሬውን ለጥያቄው መልስ ዝግጅት ጋብዘናቸው ከአድማጮች ለተነሱ ጥያቄዎች ማብራሪያ የሰጡልን። በአሜሪካ ድምጽ አድማጮች ስም ሁለታችሁንም እጅግ አድርጌ አመሰግናለሁ።
እኛም እናመሰግናለን።
የተከበራችሁ አድማጮች እናንተም በጥያቄ ስለተሳተፋችሁ እናመሰግናለን። በሌላ በኩል ለጥያቄው መልስ የጋበዝናቸው እንግዶች ካነሷቸው ሀሳቦች አንዱ በትግራይ ክልል ያለውን የሰብአዊ መብት ጥሰት የተመለከተ ሲሆን መንግስት በክልሉ ደረሱ የተባሉ ማንኛውንም የሰብአዊ መብቶች ጥሰቶች በማጣራት እርምጃን እንደሚወስድ የኢትዮጵያ መንግስት አስታውቋል። በትላንትናው ዕለት የአሜሪካ ድምጽ ያነጋገራቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ የኢትዮጵያ መንግስት ለሰብአዊ መብት መከበር ትኩረት እንደሚሰጥ ገልጸዋል።
የኢትዮጵያ መንግስት ለሰብአዊ መብት መከበር ትልቅ ትኩረት ይሰጣል። የሰብአዊ መብት ጥሰት እንዲፈጸም በምንም አይነት በህገ መንግስቱም ሆነ በአሰራር ውስጥ አይፈቀድም። የፈጸሙትን ሀይሎች ወደ ህግ ማቅረብም ኃላፊነትም ይወስዳል። ስለዚህ እንደሚታወቀው የህግ ማስከበር ስራ ሲካሄድበት የነበረ አካባቢ ነው። ብዙ ክፍተቶች የነበሩበት አካባቢ ነው። በርካታ እስረኞች ከአስር ሺህ በላይ የሚሆኑት በነበረው ሀይል እዛ አካባቢ ሲያስተዳድር በነበረው ህገወጥ ሀይል ከእስር ተፈቶ የተለቀቁበት ሁኔታ ነው የነበረው። ታጣቂ ኃይል የሚንቀሳቀስበት አካባቢ ማነበረው በአጠቃላይ በሕግ ማስከበሩ እንቅስቃሴ ውስጥ የተፈጸሙትን ማንኛውንም ሕገ መንግስትን የሚጻረሩ ሰብአዊ መብትን የሚጋፉ ጥቃቶችን ለመመርመር ጥፋት ያደረጉትን ሰዎች ደግሞ በሕግ ተጠያቂ ለማድረግ መንግስት ይሰራል ነው። በዚህ ደረጃ የኢትዮጵያ አቶርኒ ጀነራል፣ ጠቅላይ አቃቢ ሕግ እና የፌዴራል ኮሚሽን እና የሚመለከታቸው ሌሎች አካላትም እዛ አካባቢ አሉ። አስፈላጊውን የማጣራት ስራ ተሰርቶ የተጣራውን ነገር የመተግበር ሙሉ ፍላጎት አለ።
አያይዘውም የሰብአዊ መብት ተሟጋች ቡድኖች ገብተው ማጣራት እንደሚችሉ ገልጸዋል። የረዳት ድርጅት ሰራተኞችም ቢሆኑ ከዚህ በፊት በፈቃድ ነበር እንዲሄዱ የተደረጉት፣ አሁን በማሳወቅ ብቻ እንዲሄዱ እንደተፈቀደላቸው ጠቁመው በትክክለኛው መንገድ እንዲጣራና ተጣርቶም የማስተካከያ እርምጃ እንደሚወሰድ ጨምረው መናገራቸው አይዘነጋም።